ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው።
ጤና ይስጥልን ክቡራትና ክቡራን፣ እንደምናመሻችሁ። በ19ና በ23 ሜትር ባንድ አጭር ሞገድ ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የሰኞ ሰኔ 17 2011 ዓ ም ስርጭታችን ጀመረ።
ጤና ይስጥልን እንደምናመሻችሁ። የምናስተናግዳችሁ አዲሱ አበበና
እኔም ሶሎሞን አባተንን። የምሽቱ ስርጭታችን በፌስቡክ ላይቭ በቀጥታ እየተላለፈ ይገኛል። አት ቪኦኤ አምሃሪክ ብላችሁ ተከተሉን፣ አዳምጡ።
በአማራ ክልል ከፍተኛ አመራር አባላት እንዲሁም በፌዴራል ደረጃ በመከላከያ ኃይል ከፍተኛ አዛዦችና በባህር ዳር ከተማ ሰላማዊ ዜጎች ላይ የተፈጸመውን የጭካኔ ተግባር በጽኑ እናወግዛለን ሲል የኢትዮጵያ ዜጎች ለማህበራዊ ፍትህ ባወጣው መግለጫ አስታውቋል።
በከፍተኛ መንግስትና የመከላከያ ኃይል አመራሮች ላይ የደረሰውን ጥቃት ከፍተኛ የሆነ ሀዘን ነው የሰማ ነው። በንግግርና በሰላማዊ መንገድ ችግሮችን መፍታት አለብን እና ወደዛ ነው እንግዲህ ያለብን በምንልበት ሰዓት መሆኑ አስደንጋጭ ሆነብናል።
የኢዜማ የህዝብ ግንኙነት ቋሚ ኮሚቴ ሰብሳቢ አቶ ናትናኤል ፈለቀ ናቸው የሰማችኋቸው። ዘገባውን በመጽሔት ይዘናል። የሰዓቱን አርዕስተ ዜና አዲሱ ያሰማናል።
አርዕስተ ዜናው በአብዛኛው በኢትዮጵያ ጉዳይ ላይ ነው ያተኮረው። በቅዳሜው የባህር ዳር መፈንቅለ መንግሥት የቆሰሉት አቃቤ ሕግ ምግባሩ ከበደ አረፉ። የመፈንቅለ መንግሥቱ መሪ ናቸው የተባሉት ሜጀር ጀነራል አሳምነው ጽጌም ተገደሉ። ጀነራል ሰዓረንና ሜጀር ጀነራል ገዛይ አበራን ገድሏል የተባለው ጠባቂ ራሱን እንዳጠፋ ተረጋገጠ። በመፈንቅለ መንግስቱ ሕይወታቸውን ያጡ ባለሥልጣናት የአስከሬን ሽኝትና የቀብር ሥነ ሥርዓት ፕሮግራም የሚያዘጋጅ ኮሚቴ ተቋቋመ። ዛሬ በኢትዮጵያ ብሔራዊ ሐዘን ቀን ታውጇል የሚሉ ይገኙባቸዋል።
አመሰግናለሁ አዲሱ። ለዋና ዋና የሰዓቱ የዓለም ዜና አዲሱ ወደ አንተ መልሳቸዋለሁ። አድማጮች ነው
በቅዳሜው መፈንቅለ መንግሥት ቆስለው እዚያው ባህር ዳር ከዚያም በአዲስ አበባ ጥቁር አንበሳ ሆስፒታል በሕክምና ሲረዱ የቆዩት የክልሉ ጠቅላይ አቃቤ ሕግ አቶ ምግባሩ ከበደ ሕይወታቸው ማለፉ አስክሬናቸውም ወደ ባህር ዳር መወሰዱ ተገለጠ። የመፈንቅለ መንግሥቱ መሪ ናቸው የተባሉት ተጠርጣሪ ሜጀር ጀነራል አሳምነው ጽጌም መገደላቸው ታውቋል። በአማራ ክልል የመፈንቅለ መንግሥት ሙከራ አድርገዋል በሚል የተጠረጠሩት ብርጌዴር ጀነራል አሳምነው ጽጌ ዘንዘልማ በሚባልና ጎንደር መውጫ አካባቢ በሚገኝ ቦታ በተኩስ ልውውጥ መገደላቸውን ነው የፌዴራል ፖሊስ ኮሚሽን ኮሚሽነር ጀኔራል እንዳሻው ጣሰው ለአሜሪካ ድምፅ የገለጡት። ባለፈው ቅዳሜ በባህር ዳር ከተማ በሚገኘው የአማራ ክልል ርዕሰ መስተዳድር ቢሮ በነበረው የመፈንቅለ መንግሥት ሙከራ በተካሄደ ተኩስ ርዕሰ መስተዳደሩ ዶክተር አምባቸው መኮንንና የርዕሰ መስተዳደሩ የአደረጃጀት ዘርፍ አማካሪ አቶ እዘዝ ዋሴ መገደላቸው አይዘነጋም። በዚያ ዕለት ቅዳሜ ከሰዓታት በኋላ አዲስ አበባ ውስጥ የኢትዮጵያው ጠቅላይ ኤታማዦር ሹም ጀነራል ሰዓረ መኮንን ከቀድሞ የጦር አዛዥ ሜጀር ጀነራል ባልደረባቸው ገዛኤ አበራ ጋር በመኖሪያ ቤታቸው እንዳሉ በጠባቂያቸው መገደላቸው ይታወቃል። የኢትዮጵያ ባለሥልጣናት እንደሚሉት የሁለቱ ግድያ የተያያዘ ነው። የጥቃቱ ዋና ምክንያት ግልጽ አይደለም። ተንታኞች እንደሚናገሩት ግን ብሔርተኛው አማራ የነበሩት ሜጀር ጀነራል አሳምነው ሚሊሻ አቋቁመው በዚያው ምክንያት ከስራቸው ሊባረሩ እንደሚችሉ ስጋት ነበራቸው። እንደ አውሮፓ አቆጣጠር በ2009 ዓ ም በተካሄደ መፈንቅለ መንግሥት ሙከራ ተጠርጥረው ከታሰሩ በኋላ ባለፈው ዓመት ነው በዶክተር አብይ አመራር የተለቀቁት። አንዳንድ ምንጮች ጀነራል ሰዓረንና ሜጀር ጀነራል ገዛይ አበራን ገድሏል የተባለው ጠባቂ ራሱን እንዳጠፋ ተረጋግጧል። አዲስ አበባ የሚገኘው የአሜሪካ ኤምባሲ በበኩሉ ባለፈው ቅዳሜ ባህር ዳር ውስጥ የተፈጸመው ጥቃት አሳዛኝና አስደንጋጭ መሆኑን አስታውቋል። በሟቾች ላይ የተፈጸመው ጥቃት ባገለገሏት ኢትዮጵያና በተቋማቱ ላይ እንደተፈጸመ የሚቆጠር ነው ብሏል ኤምባሲው። ኢትዮጵያ በምታካሄደው ፖለቲካዊና ኢኮኖሚያዊ ለውጥ ለምትፈልገው እርዳታ ሁሉ ዩናይትድ ስቴትስ ቁርጠኛ መሆኗንም ኤምባሲው ትናንት እሁድ ባወጣው መግለጫ አመልክቷል። በዩናይትድ ስቴትስ የአፍሪካ ጉዳዮች ረዳት ውጭ ጉዳይ ሚኒስትር ቲቦር ናዥ ባስተላለፉት መልእክት የቅዳሜው ጥቃት ምናልባት በዶክተር አብይ ወደ ሥልጣን መምጣት ያልተደሰቱና እየወሰዱ ያሉት ፈጣን ለውጥም ያልተመቻቸው ያቀነባበሩት ሴራ ነው ብለዋል። የቀድሞው ገዢ መደብ ርዝራዦች ሥልጣን ላይ መኖራቸውን ያመለከቱት በኢትዮጵያ የቀድሞው የዩናይትድ ስቴትስ አምባሳደር ቲቦር ናዥ አክለውም ዶክተር አብይ ብዙ ሊያከናውኗቸውና ከግብ ሊያደርሷቸው የሚገቡ ጉዳዮች መኖራቸውንም ጠቁመዋል። የኤርትራ መንግስትም ለኢትዮጵያ መንግስትና ሕዝብ ባስተላለፈው መልእክት በከሸፈው መፈንቅለ መንግስት ምክንያት ሕይወታቸውን ላጡት ለአማራ ክልል ፕሬዚዳንት፣ ለረዳቶቻቸው፣ ለኢትዮጵያ ኤታማዦር ሹምና በጥረታ ላይ ለነበሩት ሜጀር ጀነራል ገዛይ ጥልቅ ሐዘኑን ገልጧል። በተያያዘ ዜና በተባለው መፈንቅለ መንግስት መነሻ ህይወታቸውን ላጡ ባለስልጣናት ክብር የኢትዮጵያ ባንዲራ በግማሽ ሰንደቅ እየተውለበለበ ሲሆን ዛሬ ሰኞ ብሔራዊ የሐዘን ቀን እንደሆነ መወሰኑም ታውቋል። በመፈንቅለ መንግስቱ ህይወታቸውን ያጡ ባለስልጣናት የአስከሬን ሽኝትና የቀብር ስነ ስርዓት የሚያዘጋጅ ኮሚቴ መቋቋሙም ታውቋል። በዚሁ መሰረት የጀነራል ሳረ መኮንንና የሜጀር ጀነራል ገዛይ አበራ አስከሬን ነገ ማክሰኞ በሚሊኒየም አዳራሽ ሽኝት ከተደረገለት በኋላ ቀብራቸው መቀሌ ውስጥ እንደሚፈጸም ታውቋል። የአማራ ክልል ፕሬዝዳንት የዶክተር አምባቸው መኮንን የረዳቶቻቸው የአቶ እዘዝ ዋሴና የአቶ ምግባሩ ከበደ የቀብር ስነ ስርዓት የሚፈጸመው ባህር ዳር ሲሆን እዚያው ባህር ዳር የሶስት ቀን ክልላዊ ሐዘን እንደሚደረግም ታውቋል። ኢትዮጵያ መላው ኢትዮጵያ አንድነት ድርጅት መኢአድ በባህር ዳርና በአዲስ አበባ ከተሞች የመንግስት አመራር አባላት ላይ የተፈጸመውን ግድያ አወገዘ። መንግስት ህዝቡን እንዲያረጋጋና ችግሩንም በአፋጣኝ አጣርቶ ይፋ እንዲያደርግ ጠይቋል። መኢአድ ዛሬ ከቀትር በኋላ ባወጣው መግለጫ ሰኔ 15 ምሽት በአዲስ አበባና በባህር ዳር ከተሞች በደረሰው የሞትና የመቁሰል አደጋ ማዘኑን ገልጧል። መግለጫው በኢትዮጵያ የጦር ኃይሎች ኤታማዦር ሹም ጀነራል ሰዓረ መኮንን፣ በሜጀር ጀነራል ገዛይ አበራ፣ በአማራ ብሔራዊ ክልላዊ መንግስት አስተዳዳሪ በዶክተር አምባቸው መኮንን፣ በርዕሰ መስተዳድሩ ኃላፊና በአማካሪው አቶ እዘዝ ዋሴ፣ የአማራ ክልል ፍትህ ቢሮ ኃላፊ በአቶ ምግባሩ ከበደ እና በሌሎችም ወገኖች ላይ የደረሰውን የሞትና የመቁሰል አደጋ ጥልቅ ሐዘን እንደሚሰማው፣ ስለተፈጸመውም ግድያ ድርጅቱ ግልጽ አቋም እንዳያስቀምጥ ተጠይቀው የድርጅቱ ሊቀመንበር አቶ ማሙሸት አማረ ማን ሞተ ማን ገደለ አሸናፊም ተሸናፊም የለም ወንድማማች ናቸው ብለዋል።
አዲሱ፣ በነገራችን ላይ እዚህ ጋር ለክቡራን አድማጮቻችንም ማሳወቅ የምንፈልገው ኢንተርኔት ችግር ነው፣ ዝግ ነው በአሁኑ ጊዜ። አቶ ማሙሸት አማረ በድምፅ ነበረ ለመለስካቸው ይህንን መግለጫ የሰጡት። የእሳቸውን መግለጫ ጨምሮ ሌሎችም በርካታ ከአዲስ አበባና ከመላ ኢትዮጵያ እየደረሱን ያሉ ዘገባዎች ወይም የድምፅ ጥራት ችግር አለብን ሰሞኑን፣ አሊያም ደግሞ ያለ ድምፅ ሊተላለፉ ይችላሉ። አድማጮቻችን ይህንን ተገንዝበው እንዲከታተሉን አብረውን እንዲቆዩ ከይቅርታ ጋር መግለጽ እንፈልጋለን።
ድንቅ ነው። አመሰግናለሁ ሰሎሞን። ይህ ዋሽንግተን ዲሲ የሚገኘው የአሜሪካ ድምፅ ራዲዮ ጣቢያ ነው። ፕሬዚዳንት ዶናልድ ትራምፕ ዛሬ ሰኞ በኢራን ላይ አዲስ ማዕቀብ ለመጣል እቅድ ማውጣታቸው ተነገረ። ሆኖም ቴህራን መልስ ልትሰጥ ይገባታል ያሉትን ለሽብርተኞች የምታደርገው እርዳታና የኒውክሌር ጦር መሳሪያ ግንባታ ፕሮግራሟን ማቆም የሚሉትን ጥያቄ ያቀርባሉ ተብሏል። ዩናይትድ ስቴትስ ውስጥ እንደ አውሮፓ አቆጣጠር ከ1992 ወዲህ ታይቶ የማይታወቅ በከፍተኛ ደረጃ የተሰራጨ 33 አዳዲስ የኩፍኝ ወረርሽኝ ባለፈው ሳምንት ብቻ መገኘቱ ተገለጠ። ይህም የአዲሱን ስርጭት ጠቅላላ ድምር 107 እንዳደረሰው የጤና አገልግሎት ባለሥልጣናት ተናግረዋል። ታሊባን አፍጋኒስታን ውስጥ ላሉ የራዲዮና የቴሌቪዥን ጣቢያዎች ማስጠንቀቂያ ሰጠ። ማስጠንቀቂያውም የመንግሥት ድጎማ እያገኛችሁ ታሊባንን የሚቃወሙ ማስታወቂያዎች ማቅረባችሁን እንድታቆሙ አንድ ሳምንት ጊዜ ሰጥቻችኋለሁ ነው የሚለው። ዜናው አበቃ።
አመሰግናለሁ አዲሱ ለሰዓቱ ዋና ዋና የዓለም ዜና። ይህ ከአሜሪካ ድምፅ ራዲዮ ጣቢያ በአጭር ሞገድ በ19 ሜትር ባንድ በ15660 ኪሎ ሄርትዝ እንዲሁም በ25 ሜትር ባንድ በ11610 እና በ11720 ኪሎ ሄርትዝ በፌስቡክ ላይቭ አት ቪኦኤ አምሃሪክ ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የሰኞ ሰኔ 17 2011 ዓመተ ምህረት ምሽት ፕሮግራም ነው።
አሁን የዕለቱ አበይት የኢትዮጵያና ዓለም አቀፍ ዜና ወደሚተነተኑበት ወደ መጽሔቱ ክፍለ ጊዜ እንሸጋገራለን።
በአማራ ክልል ውስጥ ያለውን ሁኔታ አስመልክቶ የክልሉ ፖሊስ ኮሚሽነር አበራ አዳሙ ለአማራ ቴሌቪዥን ማብራሪያ ሰጥተዋል። ይህንኑ የኮሚሽነሩን መግለጫ አንተርሳ ሪፖርተራችን አስቴር ምስጋናው ከባህር ዳር ተከታዩን ዘገባ አጠናቅራለች።
በአማራ ብሔራዊ ክልላዊ መንግስት በተደረገ መፈንቅለ መንግስት ሙከራ የመቁሰል አደጋ ደርሶባቸው በሕክምና ላይ የነበሩት የክልሉ ጠቅላይ አቃቤ ሕግ አቶ ምግባሩ ከበደ ዛሬ ረፋድ ላይ ሕይወታቸው ማለፉን የአማራ ቴሌቪዥን መሰበር ዜናው ገልጿል። አቶ ምግባሩ ለተጨማሪ ሕክምና ወደ አዲስ አበባ ተልከው የነበረ ሲሆን አስከሬናቸውም ማምሻውን ባህር ዳር ገብቷል። የክልሉ ርዕሰ መስተዳደር ዶክተር አምላቸው መኮንን ስርዓተ ቀብር የፊታችን ረቡዕ እንደሚፈጸም የጠቅላይ ሚኒስትር የፕሬስ ሴክሬታሪያት ጽሕፈት ቤት ዛሬ ባወጣው መግለጫ ገልጿል። ከዚህ ጋር በተያያዘ የአማራ ክልል መስተዳደር ምክር ቤት ከዛሬ ጀምሮ ለሶስት ቀናት የሚቆይ ክልላዊ የሀዘን ቀን አውጇል። የክልሉ የመንግስት ኮሚኒኬሽን ጉዳዮች ጽሕፈት ቤት ኃላፊ አቶ አሰማሀኛ ፍርስ ዛሬ ለጋዜጠኞች በሰጡት መግለጫ የሶስት ቀናት ክልላዊ የሀዘን ቀን መታወጁ ተናግረዋል። በተለያዩ የመገናኛ አውታሮች ለአጽናኑንና ከጎናችን መሆናቸውን ለገለጹልን የህብረተሰብ ክፍሎችና የመንግስት እንዲሁም የግል ተቋማትን ሳናመሰግን አናልፍም ብለዋል። ዛሬ ባህር ዳር የሰላም ሁኔታም የተረጋጋ መሆኑን ጠቁመዋል። ይህ በእንዲህ እንዳለ ባለፈው ቅዳሜ በአማራ ክልል የተካሄደውን መፈንቅለ መንግስት በዋናነት መርተዋል የተባሉ የክልሉ ሰላምና ደህንነት ግንባታ ቢሮ ኃላፊ ብርጋዴር ጄኔራል አሳምነው ጽጌ በባህር ዳር ዙሪያ ልዩ ስሙ ዘንዘልማ አካባቢ ከጸጥታ ኃይሉ ጋር ባደረጉት የተኩስ ልውውጥ ህይወታቸው ማለፉን የአማራ ቴሌቪዥን ከሰዓት ዘግቧል። ይህ ዜና ከተሰማ በኋላ በከተማው ውጥረት ነግሷል። የክልሉ ፖሊስ ኮሚሽን ኮሚሽነር አበራ አዳሙ ከአማራ ቴሌቪዥን ጋር ባደረጉት ቆይታ የክልልና የፌዴራል የጸጥታ ኃይል ባደረጉት ርብርብ ተጠርጣሪዎችን በቁጥጥር ስር እየዋሉ መሆኑን ጠቁመው ከብርጋዴር ጄኔራል አሳምነው ጋር መፈንቅለ መንግስት አድርገዋል ተብለው የተጠረጠሩ እስካሁን 178 ሰዎች በቁጥጥር ስር የዋሉ ሲሆን ሰባት ሞተዋል። የቆሰሉትን ገና በማጣራት ላይ ነን ብለዋል። በክልሉ መንግስት የጸጥታ ኃይል በኩል የነበሩት 6 የጸጥታ ኃይሎች ሲሞቱ 4 ደግሞ መቁሰላቸውን ተናግረዋል። በመፈንቅለ መንግስቱ ተጠርጥረው በቁጥጥር ስር የዋሉ 4 ከፍተኛ አመራሮች እንዳሉ የጠቆሙት ኮሚሽነሩ ከእነዚህ ውስጥ አንዱ የአማራ ክልል ልዩ ኃይል ፖሊስ አዛዥ ብርጋዴር ጄኔራል ተፈራ ማሞ ናቸው ብለዋል። ከታማኝ ምንጮች ያገኘሁት መረጃ ደግሞ ከብርጋዴር ጄኔራል ተፈራ ማሞ በተጨማሪ የክልሉ ሰላምና ደህንነት ግንባታ ምክትል ቢሮ ኃላፊ ኮሎኔል አለበላ አማረ፣ የክልሉ ሚሊሻ ጽሕፈት ቤት ኃላፊ ኮሎኔል በአምላኩ ይገኙበታል ተብሏል። ለአሜሪካ ድምጽ ሬዲዮ አስቴር ምስጋናው ባህር ዳር።
አመሰግናለሁ አስቴር ለዘገባው። የተከበራችሁ አድማጮች፣ በነገራችን ላይ በዚህ ዘገባ መግቢያ ላይ የአማራ ክልል ፖሊስ ኮሚሽነር አበረ አዳሙ ተብሎ እንዲስተካከል እጠይቃለሁኝ ስማቸው። አስቴር ምስጋናው የክልሉን ሕዝብ ግንኙነት ኃላፊ አሰማሀኝ አስረስና የክልሉን ፖሊስ ኮሚሽነር አበረ አዳሙን መግለጫ አንተርሳ ያጠናቀረችውን ዘገባ ነው እየሰማችሁት። ወደ ተከታዩ ዘገባ እናልፋለን።
አዲስ አበባ የሚገኘው የአሜሪካ ኤምባሲ ባወጣው መግለጫ ቅዳሜ ምሽት በአማራ ክልል አመራር አባላትና በኢትዮጵያ ጦር ኃይሎች ጠቅላይ ኤታማዦር ሹም ላይ የተፈጸመው ጥቃት በአገለገሏት ኢትዮጵያና በተቋማቱ ላይ እንደተፈጸመ የሚቆጠር ነው ብሏል። ዩናይትድ ስቴትስ ፖለቲካዊና ኢኮኖሚያዊ ማሻሻያዎች እያካሄደች ላለችው ኢትዮጵያ ድጋፍ ለማድረግ ያላትን ቁርጠኛነትም እንደምትቀጥል አረጋግጧል። እስክንድር ፍሬው ነው ዘገባውን የላከልን።
አዲስ አበባ የሚገኘው የአሜሪካ ኤምባሲ ትናንት ባወጣውና ለቪኦኤ በላከው መግለጫ ቅዳሜ ምሽት በባህር ዳርና በአዲስ አበባ በተፈጸመው ግድያ ሀዘኑን ገልጿል። በባህር ዳሩ ጥቃት የአማራ ክልል ፕሬዚዳንት ዶክተር አምባቸው መኮንንና የአደረጃጀት አማካሪያቸው እዘዝ ዋሴ መገደላቸውን መግለጫው አስታውሷል። በአዲስ አበባ በተፈጸመው ጥቃት ደግሞ የኢትዮጵያ ጦር ኃይሎች ጠቅላይ ኤታማዦር ሹም ጄኔራል ሰዓረ መኮንን እንደዚሁም በጥሮታ ላይ የነበሩት ኢትዮጵያዊ ሜጀር ጄኔራል ገዛኢ አበራ መገደላቸውንም በተመሳሳይ አስታውሷል። ግድያው ለቤተሰቦቻቸውና ለወዳጆቻቸው ብቻ ሳይሆን ለሀገራቸውም ትልቅ ኪሳራ ነው ሲልም አመልክቷል። ለሟቾቹ ቤተሰቦች፣ ለቆሰሉት ሰዎችና ለኢትዮጵያ ሕዝብ ጸሎታችንን፣ አጋርነታችንንና ጥልቅ ሀዘናችንን እንገልጻለን በማለትም መልእክቱን አስተላልፏል። የአሜሪካ ኤምባሲ ጥቃቱ በሟቾቹ ላይ ብቻ ሳይሆን በተቋማትና ባገለገሏት አገር ላይ ጭምር እየተፈጸመ ነው ብሏል። ኤምባሲው አገሪቱ እያካሄደች ያለችው ኢኮኖሚያዊና ፖለቲካዊ ማሻሻያ የኢትዮጵያን ብልጽግና፣ ፖለቲካዊ አካታችነትና መረጋጋት ለማረጋገጥ አስተማማኝ መንገድ መሆኑንም ኤምባሲው አስታውቋል። ዩናይትድ ስቴትስ የምታደርገውን ድጋፍ እንደምትቀጥልም አመልክቷል። በብጥብጥና ሁከት የኢትዮጵያን አንድነት የሚፈታተኑ ወገኖች በቀጥታ የሚጻረሩትም የኢትዮጵያን ሕዝብ የተሻለ ጥቅም ነው ብለዋል። እናም በጥብቅ እናወግዛቸዋለን በማለት አስታውቋል። ኢትዮጵያውያን ለሀገራቸው አንድነትና እየተካሄዱ ላሉ የማሻሻያ እርምጃዎች የሚያደርጉትን ጥረት ማሳደግ እንዳለባቸውም ጥሪ አቅርቧል። ዩናይትድ ስቴትስም አካታች የበለጸገች እና አንድነቷ የተጠበቀ ሀገር ለማረጋገጥ ጥረት ከሚያደርግ ከእያንዳንዱ ኢትዮጵያዊ ጋር ትቆማለች ሲልም መግለጫው አክሏል። ይህ በእንዲህ እንዳለ ለኢትዮጵያ ጦር ኃይሎች ጠቅላይ ኤታማዦር ሹም ጄኔራል ሰዓረ መኮንንና ለጡረተኛው ጄኔራል ገዛኢ አበራ አስክሬን ነገ በሚሊኒየም አዳራሽ አሸኛኘት እንደሚደረግ የተቋቋሙት ኮሚቴዎች አስታውቀዋል። በመቀጠልም የሁለቱ ጀነራሎች የቀብር ስነ ስርዓት በአዲስ አበባው መንበረ ጸባዖት ቅዱስ ሥላሴ ካቴድራል እንደሚፈጸም ሲገልጹ የዋሉት የሀገር ውስጥ የመገናኛ ብዙሃን ቆየት ብለው ሌላ መረጃ አሰራጭተዋል። በተስተካከለው ዘገባ መሰረት ለሁለቱ ጀነራሎች አስከሬን በአዲስ አበባው ሚሊኒየም አዳራሽ ሽኝት ከተደረገ በኋላ በቀጥታ ወደ መቀሌ ያመራል። የቀብር ስነ ስርዓታቸውም በዚያ ይፈጸማል። የአማራ ክልል ርዕሰ መስተዳድር የዶክተር አምባቸው መኮንንና የአደረጃጀት አማካሪያቸው ያቶ እዘዘዋሴ የቀብር ስነ ስርዓት የፊታችን ረቡዕ በባህር ዳር እንደሚፈጸም ደግሞ ለዚሁ የተቋቋመው ኮሚቴ አስታውቋል። በከተማዋ ቅዱስ ገብርኤል ቤተክርስቲያን በሚፈጸመው የቀብር ስነ ስርዓት ከፍተኛ የፌደራልና የክልል አመራሮችና ባለስልጣናት እንደሚገኙ ይጠበቃል። በአዲስ አበባና በባህር ዳር በተፈጸሙት ግድያዎች ምክንያት ዛሬ በኢትዮጵያ የሐዘን ቀን ሆኖ ውሏል። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ
አመሰግናለሁ። እስክንድር ለዘገባው። የኢትዮጵያ ጦር ኃይሎች ጠቅላይ ኤታ ማጆር ሹም የነበሩትን ጀነራል ሰዓረ መኮንንና በጡረታ ላይ የነበሩትን ሜጀር ጀነራል ገዛኢ አበራን ገድሏል የተባለው የጦር አዛዡ ጠባቂ ራሱን አጥፍቷል ሲሉ የፌዴራል ፖሊስ ኮሚሽነር እንደሻው ጣሰው ለሀገር ውስጥ መገናኛ ብዙሃን አስታውቀዋል።
ጀነራሉ አሟሟት ተደጋጋሚ መግለጫ ተሰጥቶበታል። ቤታቸው ግቢ ውስጥ ነው ያሉት። ከሳቸው ጋር የሥራ ባልደረባ የነበረ ጀነራል ገዛኢ አብርሃም ጋር በጋራ ነበሩ። ቁጭ ባሉበት ከሳቸው አጃቢዎች መካከል አንደኛው አጃቢ መሳሪያ ይዞ መጥቶ አቀባብሎ ሁለቱንም ሰዎች ገሏል። በዛን ሰዓት ከሌሎች አጃቢዎች ተኩስ ተደርጎበት በነበረበት ክፍል ገብቷል። ራሱ ላይ ጥይት ተኩሷል። ራሱን አጥፍቷል። ይሄ ነው ባጭሩ። ስለዚህ እዛና እዚህ የነበረው ግንኙነት በጣም የተገናኘ ቢመቻቸው ኖሮ ጉዳዩ በአጭር ሰዓት ባይከሽፍ ኖሮ ሌላ ስምሪት የሰጧቸው ሰዎች የተለያየ ቦታ ተመሳሳይ አደጋ ሊያደርሱ ይችሉ እንደነበረ ይገመታል። ምክንያቱም አጥፍቶ ጠፊ እኩይ ተግባር ውስጥ የተንቀሳቀሰ ሰው ምንጊዜም ሄዶ ሊሰራው የሚችለው ነገር መልካም ነገር እስካልሆነ ድረስ ጥፋቱ ሰፊ፣ አደጋው ሰፊ ሊሆን ይችላል ተብሎ ነው የሚታሰበው።
ሰሞኑን ባህር ዳር ላይ የተፈጸመው ባህር ዳርና አዲስ አበባ ላይ የተፈጸሙት አድራጎቶች መፈንቅለ መንግስት እንደነበር ምንም ጥርጥር አያስፈልገውም ብለዋል ኮሚሽነሩ።
ማን ይመራው ነበረ፣ በውስጡ እነማን አሉበት የሚል ዝርዝር መግለጫ በኋላ የምንሰጥ ቢሆንም የጥፋቱ ዋናው ቁንጮ ብርጋዴር ጀነራል አሳምነው ጽጌ ነው። ይሄ ምንም ጥርጥር ሊገባቸው አይገባም። ይሄ ሰው የመንግስት ኃላፊ ነው። የክልሉን ጸጥታ ቢሮ እየመራ ነው ያለው። የክልሉን ጸጥታ ቢሮ መምራት ብቻ ሳይሆን በቅርብ ጊዜ ለክልሉ ጸጥታ ቢሮ ተብለው የተመረቁ ልጆች መካከል ለራሱ የሚሆኑ ሰዎችን አጭቶ ያዘጋጀበት ሁኔታ አሁን እያሳየን ነው ያለው። ይሄ በደንብ ማወቅ ያስፈልጋል። በስሩ እነማንን አደራጅተዋል? ምን አይነት ሴል ነበረው? ተልእኮ እስከ ምን ድረስ የዘለቀ ነበረ? ህገ መንግስትን ከመጻረር መፈንቅለ መንግስት ከማድረግ ባሻገር ምን ሊሰራ አስቧል የሚል ነገር ዝርዝር በቀጣይ ምርመራዎችን መሰረት አድርገን እንሰጣለን። መፈንቅለ መንግስት ግን ነው አይደለም ምንም መጠራጠር አያስፈልግም። አንደኛ ይሄ ሰው የጸጥታ ቢሮ ኃላፊ ነው። በስሩ የሚያሰማራው ሰራዊት አለው። ይሄ በስሩ የሚያሰማራው ሰራዊት በህገ መንግስቱ መሰረት የተሰጠው ህገ መንግስቱንና ህዝቡን ለመጠበቅ ነው። ከዚህ ተልእኮ ውጪ ወጥቶ ህዝቡን ለመጠበቅ ሳይሆን ያሰለፈው ህገ መንግስቱን ለመጠበቅ ሳይሆን ህገ መንግስቱንና ህዝቡን የሚመሩ መሪዎች ባሉበት ክፍል ውስጥ ለስብሰባ በተቀመጡበት መጠጥ ቤት አይደለም፣ ቢሮአቸው ቁጭ ብለው ስራ እየሰሩ ባሉበት ወቅት የፈጸመው ድርጊት ነው። መፈንቅለ መንግስት የሚያስብለው አንዱ ይሄ ነው። ሁለተኛ ጉዳዩን ከመፈጸሙ በፊት ከሱ ጋር የሚሰሩ የጸጥታ አካላትን በየቢሮው አስሯል። በየቢሮ ያሰረበት ምክንያት እነዚህ ሰዎች በዛን ሰዓት ቢወጡ ሪአክት ሊያደርጉ ይችላሉ ሌላባቸው። ይሄ የመፈንቅለ መንግስት አንዱ ባህሪው ነው። ቀጥሎ ምን ሊያደርግ ይችል ነበረ? ቀጥሎ ሊያደርግ የሚችለው ነገር ከዛ በላይ ያደርግ ነበረ። በአካባቢ ያለ የመከላከያ ሰራዊት፣ የፌዴራል ፖሊስ እንዲሁም በጉዳዩ ላይ በደንብ አትኩሮት ኖሯቸው ሲከታተሉ የነበሩ የክልሉ ጸጥታ ኃይሎች ተባብረው አንድ ሰዓት ባልሞላ ጊዜ ውስጥ ጉዳዩን መቆጣጠር ችለዋል። ስለዚህ መፈንቅለ መንግስት ነበር አይደለም ምንም ጥርጣሬ አያስፈልግም።
የፌዴራል ፖሊስ ኮሚሽነር እንደሻው ጣሰው ለሀገር ውስጥ መገናኛ ብዙሃን የሰጡትን መግለጫ ነው የሰማችሁት። ጀነራል ሰዓረ መኮንንና ሜጀር ጀነራል ገዛኢ አበራ ብለው እንደሚያምኑ የገለጹበትን መግለጫ ነበር ያሰማናችሁ። ከአሜሪካ ድምፅ መጽሔት ነው እያደመጣችሁ ያ
በ
በአማራ ክልል ከፍተኛ አመራር አባላት እንዲሁም በፌደራል ደረጃ በመከላከያ ኃይል ከፍተኛ አዛዦችና በባህር ዳር ከተማ ሰላማዊ ዜጎች ላይ የተፈጸመውን የጭካኔ ተግባር በጽኑ እናወግዛለን ሲል የኢትዮጵያ ዜጎች ለማህበራዊ ፍትህ ኢዜማ ባወጣው መግለጫ አስታውቋል። እውነተኛ ዲሞክራሲያዊ ስርዓትም በለውጥ ሂደት ለመፍጠር ስምምነት በተደረገበት በዚህ ወቅት የፖለቲካ የበላይነትን በሐሳብ ሙግት ማምጣት ሲቻል በኃይል እርምጃ የዜጎችን ህይወት መቅጠፍና የህዝብን ሰላም ማናጋት ሊወገዝ የሚገባው እኩይ ተግባር ነው ብሏል ዜማ። ኢዜማ ቆንጅታዬ የኢዜማን የህዝብ ግንኙነት ቋሚ ኮሚቴ ሰብሳቢ አቶ ናትናኤል ፈለቀን አነጋግራ ተከታዩን ዘገባ አሰናድታለች።
ከትናንትና በስቲያ ቅዳሜ ባህር ዳርና አዲስ አበባ ውስጥ የደረሱትን ጥቃቶች ተከትሎ ኢዜማ የኢትዮጵያ ዜጎች ለማህበራዊ ፍትህ ባወጣው መግለጫ ዘርን ወይም ሌሎች ጉዳዮችን ሽፋን በማድረግ ከዚህ ቀደም ስልጣንንና ከስልጣን ጋር የተያያዙ ጥቅሞችን ያላግባብ ይዘው ህዝብ ላይ በደል ሲፈጽሙ የነበሩ ኃይሎች በሽግግር ወቅት የሚፈጠር ክፍተትን ስልጣንን ጠቅልሎ መያዣ አጋጣሚ አድርገው የቆጠሩ ኃይሎች እንዲሁም ለውጡ እነሱ ባሰቡት ፍጥነትና መንገድ ግቡን አልመታም ብለው የሚያስቡ ኃይሎች ዲሞክራሲያዊ ስርዓት ለመገንባት የሚደረጉ እንቅስቃሴዎች ላይ እንቅፋት እየፈጠሩ ይገኛሉ ሲል ይንደረደራል። በባህር ዳርና በአዲስ አበባ ከተማ ውስጥ የተከሰቱት ችግሮች የነዚህ እንቅፋቶች ማሳያ ናቸው ያለው መግለጫው የፖለቲካ ፍላጎቶችን በኃይል የማሳካት እንቅስቃሴ በቸልታ ሊታይ አይገባም ብሏል። ዋስትናችን የህግ የበላይነት ነው ያለው የመግለጫ ለመንግስት ለፖለቲካ ኃይሎችና ለህዝብ ጥሪውን አቅርቧል። የኢዜማን የህዝብ ግንኙነት ቋሚ ኮሚቴ ሰብሳቢ አቶ ናትናኤል ፈለቀን ማምሻውን በስልክ አግኝቻቸው ነበር።
እሺ አመሰግናለሁ። እንግዲህ ሰኔ 15 ቀን ቅዳሜ ከሰዓትና አመሻሹ ላይ ባህር ዳር ከተማና አዲስ አበባ ከተማ ውስጥ እንግዲህ በከፍተኛ መንግስትና የመከላከያ ኃይል አመራሮች ላይ የደረሰውን ጥቃት ከፍተኛ የሆነ ሀዘን ነው የሰማነው እና ለቤተሰቦቻቸው እና ለመላው የአማራና ኢትዮጵያ ህዝብ መጽናናትን እንመኛለን እና ከፍተኛ የሆነ የጭካኔ ተግባር ነው የተፈጸመው እና ደግሞ ይህ ተግባር የተፈጸመው እውነተኛ ዲሞክራሲያዊ ስርዓት ለመፍጠር እንደው አጠቃላይ የሆነ ከሞላ ጎደል ስምምነት በተደረሰበት በአሁኑ ወቅት መሆኑ እንግዲህ ወደ ዲሞክራሲያዊ ስርዓት እንሄዳለን እያልን በንግግርና በሰላማዊ መንገድ ችግሮችን መፍታት አለብን እና ወደዛ ነው እንግዲህ ያለብን በምንልበት ሰዓት መሆኑ ትንሽ አስደንጋጭ ሆነብናል እና በመግለጫችን ውስጥ እንግዲህ ይህንን ነው የጠቀስነው።
እንግዲህ በመግለጫችሁ መግቢያ ላይ ዘርን ወይም ሌሎችን ጉዳዮች ሽፋን በማድረግ ከዚህ ቀደም ስልጣንና ከስልጣን ጋር የተያዙ ጥቅሞችን ያላግባብ ይዘው ህዝብ ላይ በደል ሲፈጽሙ የነበሩ ኃይሎች በሽግግር ወቅት የሚፈጠረውን ክፍተት ስልጣንን ጠቅልሎ መያዣ አድርገው አጋጣሚ አድርገው የቆጠሩ ኃይሎች እንዲሁም ለውጡ እነሱ ባሰቡት ፍጥነትና መንገድ ግቡን አልመታም ብለው የሚያስቡ ኃይሎች ዲሞክራሲ ለመገንባት የሚደረጉ እንቅስቃሴዎች ላይ እንቅፋት እየፈጠሩ ይገኛሉ። ይሄ ደግሞ የነዚያ እንቅፋቶች ማሳያ ነው ብላችኋል። እስኪ ይህንን ገፋ አድርገው ያብራሩልን አቶ ናትናኤል።
አዎ ምንድነው እንግዲህ በእኛ አሰስመንት አሁን ወደ ዲሞክራሲያዊ ስርዓት በምናደርገው ሂደት ውስጥ እንቅፋት እየሆኑ ያሉ ኃይሎች ብለን የዘረዘርናቸው እነዚህ ሶስት ኃይሎች ናቸው። የመጀመሪያዎቹ ኃይሎች እንግዲህ ለውጡ ከመምጣቱ በፊት በተለያየ ደረጃ ስልጣን ይዘው የነበሩ ሰዎች እና ግለሰቦች ያሉበት ኃይል ሆኖ ጥቅሙ የተነካና ያለኝን ስልጣን ተነጠቅኩኝ ወይም እንደ በፊቱ እንደፈለግኩ ማድረግ አልችልም ብለው ቁጭት ውስጥ ያሉ እና ደግሞ የበፊቱን አይነት ስርዓት መልሰው ለማሰብ የሚፈልጉ አይነት ኃይሎች ናቸው። በሁለተኛ ደረጃ ደግሞ የጠቀስናቸው ኃይሎች እንግዲህ ለውጡ የሽግግር ወቅቱ ከመስከኑ በፊት ያለውን አጋጣሚ በመጠቀም ስልጣን ለማካበት እና ጉልበት ለማካበት ያለውን ቀዳዳ ሁሉ መጠቀም የሚፈልጉ አይነት ኃይሎች አሉ። በሶስተኛነት ግን ለውጡ ከመጣ በኋላ ያሰቡትን አይነት እና ባሰቡት ፍጥነት አልሄደም ለውጡ እና ችግሩን እየመለሰ አይደለም በሚል ለነዚህ ከላይ ለጠቀስናቸው ሁለት አይነት ኃይሎች መሳሪያ እየሆኑ ያሉ ኃይሎች በየአካባቢ ያሉ እንግዲህ እነዚህ እርስ በርስ እየተነጋገሩ ነው። በተለያየ ጊዜ አገሪቷ ውስጥ ለውጥ የሚባለው ነገር ከመጣ በኋላ የሚፈጠሩ ችግሮችን ምክንያት እየሆኑ ያሉት እየፈጠሩ ያሉት ብለን ነው የምናምነው።
እሺ፣ በየአካባቢው የሚፈጠሩ ይህን መሰል የኃይል እርምጃዎች በአንድ ጀንበር ድንገት የተከሰቱ አይደሉም። ከጊዜ ወደ ጊዜ ስር እየሰደዱ የመጡ ናቸው። እና ይሄ ደግሞ ከጊዜ ወደ ጊዜ እየከፋ መምጣቱ በቸልታ ሊታለፍ የሚገባው ጉዳይ አይደለም። ከዚህ በላይ መታገስ ሀገሪቱን የከፋ ቀውስ ውስጥ ሊከት ይችላል ብላችኋል በመግለጫችሁ። በየክልሎች ከህግ አግባብ ውጪ እየሰለጠነ የሚታጠቀው ልዩ ኃይል የሚልም ጠቅሳችኋል።
እንግዲህ ምንድን ነው ከዚህ በፊት እንደምታውቁት በተለያየ ጊዜ በሰላማዊ ንጹሐን ዜጎች ላይ በህይወታቸው ላይ አደጋ እየደረሰ እና ከመኖሪያቸውም እየተፈናቀሉ ለብዙ አይነት አደጋዎች እያመጡ ነው የቆየ። በተለያየ አካባቢ ሰላማዊ እንቅስቃሴዎችን የሚያውኩ መረጋጋትን የሚያውኩ አይነት ተግባሮች ሲከናወኑ ነው የቆዩት በባለፈው አመት አካባቢ እና እነዚህ ነገሮች በጊዜ ሂደት እያደጉ እና እየተባባሱ ነው የመጡት እና ከዚህ በላይ መታገስ ይገባናል። መንግስት በመታገስ እየወሰደ የነበረው እርምጃ ዲሞክራሲያዊ ምህዳሩን የማስፋት እና የተለያዩ ኃይሎች በነፃነት ሀሳባቸውን እንዲገልጡ የማመቻቸት እርምጃ እንደነበረ ይገባናል። ግን ትዕግስቱ በበዛ ቁጥር የሚፈጥሩት አደጋ ደግሞ እየባሰ ነው የመጣው እና አሁን በተጨባጭ ዜጎች በሰላም እና በተረጋጋ መንገድ ህይወታቸውን መምራት የሚችሉበት አይነት ሁኔታ አደጋ ላይ እየወደቀ እና አገሪቷም በአጠቃላይ የአገሪቱ አንድነት ሉዓላዊነትና መረጋጋት አደጋ ላይ እየወደቀ ያለበት ሁኔታ ነው እንዳለ የተሰማ። ስለዚህ መንግስት በህግ አግባብ መረጋጋትን እና የህግ የበላይነትን ለማስከበር እርምጃ መውሰድ እንዳለበት ለማሳሰብ ነው፣ ለመጠቆም ሞከር ነው። እዚህ ጋር እንግዲህ እንደምታውቁት በየክልሎቹ የታጠቁ በሺዎች የሚቆጠሩ የልዩ ኃይል አባላት አሉ እና ይሄ ልዩ ኃይል የሚባለው የታጠቀ ኃይል እና የተለያዩ ኢ መደበኛ ቡድኖች እነዚህም ችግሮች በየአካባቢው ሲፈጥሩ እንግዲህ እንሰማለን እና በእንደዚህ አይነት ችግር ለሚፈጥሩ ኃይሎች ልቧን ቢበጅለት ይገባል ያለ እንግዲህ መግለጫቸው።
ለፓርቲያችሁ አባላት፣ ለደጋፊዎቻችሁ እንዲሁም ለሌሎች የፖለቲካ ፓርቲዎች የፖለቲካ ኃይሎች ያደረጋችሁ ጥሪ ያለ ለህዝቡም እንደዚሁ ወደ እሱ ልሶዶትና በዚያ እናጠናቀቃለን።
እሺ፣ እንግዲህ በዋናነት ለእኛ አመራር አባላትና ደጋፊዎች በያሉበት ቦታ ሆነው ራሳቸው ተረጋግተው ማህበረሰቡን የማረጋጋትና ከሰላም ማስከበር ስራ ላይ ካሉ ኃይሎች ጋር ትብብር እንዲያደርጉ ነው ማሳሰቢያ የሰጠነ። እዚህም በተጨማሪ መንግስትም በህግ አግባብ የህግ የበላይነትን ለማስከበር አስፈላጊውን እርምጃ እንዲወስድ እና ከምንጊዜም በላይ ኃላፊነት በተሞላበት መልኩ ኃላፊነት እንዲወጣ ነው ጥሪ ያቀረብነው። በመላው ሀገሪቱ ለሚንቀሳቀሱ የፖለቲካ ኃይሎችም ከዚህ በፊት የፈረመው የቃል ኪዳን ሰነድ አለ። ከህግ አግባብ ውጭ በሆነ በማንኛውም አይነት ድርጊት ውስጥ ላለመሳተፍ እና እንደዚህ አይነት ነገሮች ተከስተውም ሲገኝ በጋራ ቆመን ለማውገዝ እና ኃላፊነትን የሚወስዱ አካላትን ተጠያቂ ለማድረግ ስምምነት አለን እና በዛ ስምምነት ተገዢ መሆናቸው እንዲያረጋግጡ ነው። በአጠቃላይ ግን በመላው ህብረተሰብም እንደዚህ አይነት አደጋ ሲያጋጥመን ይሄ የመጀመሪያችን አይደለም እና በዚህ በችግር ወቅት በፍጹም መረጋጋትና በወንድማማችነት ቆመን ይህን አስቸጋሪ ወቅት እንድናልፈው ጥሪ ያስተላለፍ ነው።
አቶ ናትናኤል ፈለቀ የኢትዮጵያ ዜጎች ለማህበራዊ ፍትህ ኢዜማ የህዝብ ግንኙነት ቋሚ ኮሚቴ ሰብሳቢ፣ ስለ ጊዜው በጣም አድርጌ አመሰግናለሁ።
እኔም አመሰግናለሁ።
የተከበራችሁ አድማጮች፣ አሁን ዘግይቶ የደረሰን መረጃ አለ። ቀደም ሲል በዕለቱ አብይ ርዕስ ውስጥ ከተላለፉት ድምፆች መካከል በአንዱ የኢትዮጵያ ፌዴራል ፖሊስ ኮሚሽነር እንደሻው ጣሰው በሰጡት መግለጫ የኢትዮጵያ ጦር ኃይሎች ጠቅላይ ኤታ ማዦር ሹም የነበሩትን ጀኔራል ሰዓረ መኮንንንና በጡረታ ላይ የነበሩትን ሜጀር ጀኔራል ገዛኢ አበራን ገድሏል የተባለው የጀኔራል ሰዓረ ጠባቂ ራሱን አጥፍቷል ሲሉ የተናገሩት በስህተት እንደሆነ ገልጸው ግለሰቡ ቆስሎ በሕክምና ላይ እንደሚገኝ አሁን ማምሻውን ለሀገር ውስጥ መገናኛ ብዙሃን በሰጡት መግለጫ አስታውቀዋል። የተከበራችሁ አድማጮች፣ አሁን ከምሽቱ 3:30 ነው አዲስ አበባ ላይ። በስልክ ከተዋችሁልን አስተያየቶቻችሁ ጥቂቱን እናሰማችሁ።
ሄሎ ቪኦኤ፣ በሀገራችን በኢትዮጵያ እየሰማ ነው ያለው በጣም የሚያሳዝንና በጣም የሚያስደነግጥ ዜና እጅግ ልባችንን ነክቶታል። ከዛም በላይ በጣም የሚያሳዝነው የሞቱት መሪዎች የተከበሩና የተወደዱ ነበሩ። ለቤተሰቦቻቸው መጽናናትን እመኛለሁ። ከዛ በመቀጠል ግን ይህ ሁኔታ መንግስት አስቀድሞ ጣቱን በመጠቆም ላይ ስላለ ፍርድ እየሰጠ ስለሆነ ይህ ነገር በገለልተኛ ወገን እንዲጣራ ሁሉም ፍትህ ወዳድ ኢትዮጵያዊ መጠየቅ አለበት። ምክንያቱም ነገ ይህ ነገር በሌላውም ላይ ሊደርስ ስለሚችል ገለልተኛ ወገን እንዲያጣራው ሁሉም ዲማንድ ማድረግ አለበት። ምክንያቱም ትናንት የሚሉን ሌላ፣ ዛሬ የሚሉን ሌላ። ትናንትና ጀነራል ሳረን የገደለው ከያዘ ይሉና ዛሬ ደግሞ ራሱን ገደለ ይሉናል። በገለልተኛ ወገን ይጣራ። አመሰግናለሁ።
ተነስተልኝ ቮይስ ኦፍ አሜሪካ። ግድያዎቹ ትንሽ ሴራ ያለበት ይመስላል እና እውነት አይመስልም እንትናንትና ገደለ የሚለው። በተለይ የአዲስ አበባው ጀነራሎችን የገደለው ራሱን አጠፋ የሚለው ማን ነው የገደላቸው? ምንም ግንኙነት የሚኖረው አይመስለኝም ከባህር ዳሩ ግድያ ጋር። እና እስቲ ትንሽ የማጣራት ጆርናሊዝም ብትሰሩ ጥሩ ነው። ዝም ብሎ የኢትዮጵያ መንግስት ያለውን ብቻ መዘገብ አይደለም። እናንተም ውስጥ ውስጡን የማጣራት በአዲስ አበባ ባሉ ዘጋቢዎቻችሁ ማጣራት ስታደርጉ ጥሩ ነው። ሴራ እንዳለው በጣም የሚናገር ነገር አለ። ይህ ለማለት ነው። በጣም አመሰግናለሁ።
ክቡራትና ክቡራን አድማጮች ስለ ስልክ አስተያየቶቻችሁ እናመሰግናለን። በተዘዋዋሪው የስልክ መስመራችን በነጻ የምትደውሉበት ነው 2022059942 የውስጥ መስመር 14። ሁልጊዜ እየደወላችሁ አስተያየቶቻችሁን መስጠት ትችላላችሁ። ሐሳቦቻችሁን ማንሸራሸር ትችላላችሁ። በፌስቡክና በትዊተርም ቪኦኤ አምሃሪክ ብላችሁ ታገኙናላችሁ። በኢሜይል ለምትጠቀሙ HORN @voanews.com ብላችሁ ጻፉልን። ዝግጅቶቻችንን በቀላሉ ለማግኘትም ከፈለጋችሁ ቪኦኤ ሆርን ኦፍ አፍሪካ ብላችሁ ከፕሌይ ስቶር ወይም ከአፕ ስቶር አፓችንን ብትጭኑ የእጅ ስልኮቻችሁም ላይ ወይም ሌሎች ታብሌትና ሌሎች መሳሪያዎቻችሁ ላይ በቀላሉ ልታዳምጡን ትችላላችሁ። አሁን የሰዓቱን ዋና ዋና ዜና አዲሱ ያሰማናል።
በቅዳሜው መፈንቅለ መንግስት ቆስለው እዚያው ባህር ዳር ከዚያም አዲስ አበባ ጥቁር አንበሳ በሕክምና ሲረዱ የቆዩት አቃቤ ሕጉ ምግባሩ ከበደ ሕይወታቸው አልፏል። አስክሬናቸውም ወደ ባህር ዳር ተወስዷል። የመፈንቅለ መንግስቱ መሪ ናቸው የተባሉ ተጠርጣሪ ሜጀር ጀነራል አሳመነው ጽጌም መገደላቸው ታውቋል። በዚያ ሁለት ቅዳሜ ማምሻውን አዲስ አበባ ውስጥ የኢትዮጵያው ጠቅላይ ኤታማዦር ሹም ጀነራል ሰዓረ መኮንን ከቀድሞ የጦር አዛዥ ሜጀር ጀነራል ገዛኤ አበራ ጋር በመኖሪያ ቤታቸው እንዳሉ በጠባቂያቸው መገደላቸው ይታወቃል። የኢትዮጵያ ባለሥልጣናት እንደሚሉት የሁለቱ ግድያ የተያያዘ ነው። የጥቃቱ ዋና ምክንያት ግልጽ አይደለም የሚሉት ተንታኞች የአማራ ብሔርተኛ የነበሩት ሜጀር ጀነራል አሳምነው ሚሊሻ ጦር በማቋቋማቸው ከሥራቸው ሊባረሩ እንደሚችሉ ስጋት ነበራቸው ይላሉ። ጀነራል ሳረንና ሜጀር ጀነራል ገዛይ አበራን ገድሏል ተብሎ የተገለጠው ተጠርጣሪ ቀደም ሲል እንዳረምነው በስህተት ነው። ሰውየው ሐኪም ቤት ናቸው። አዲስ አበባ የሚገኘው የአሜሪካ ኤምባሲ ባለፈው ቅዳሜ ባህር ዳር ውስጥ የተፈጸመው ጥቃት አሳዛኝና አስደንጋጭ መሆኑን ገልጦ በሟቾቹ ላይ የተፈጸመው ጥቃት በአገለገሏት ኢትዮጵያና በተቋማቱ ላይ እንደተፈጸመ የሚቆጠር ነው ብሏል። በነገራችን ላይ ዛሬ ለሟቾቹ ብሔራዊ የሐዘን ቀን ታውጇል በኢትዮጵያ።
ዝግጅታችን ይቀጥላል። እስከ ምሽቱ አራት ሰዓት በኢትዮጵያ ሁኔታ ላይ ትንታኔ ይዘናል።
በባህር ዳሩ መፈንቅለ መንግሥትና በደረሰው ጥቃት የግድያዎቹን አንደምታና ቀጣዩን አቅጣጫዎች ለመመርመር በትናንቱ ምሽት ከሁለት የኢትዮጵያ ጉዳይ አዋቂዎች ጋር የጀመርነውን ውይይት ተከታይ ይዘን ቀርበናል። ተወያዮቹ የአዲስ አበባ ዩኒቨርሲቲው የፍልስፍና መምህር ዶክተር ዳኛቸው አሰፋና የኢኒሽቲቭ አፍሪካ ስራ አስፈጻሚ ዲሬክተር አቶ ክቡር ገና ናቸው። እንግዶቹን ያወያየው የፕሮግራሙ አዘጋጅና አቅራቢ አሉላ ከበደ ነው። በትናንቱ ዝግጅት ከቆመበት ይጀምራል።
አቶ ክብሩ፣ ቀደም ሲል ስለ ግጭት አነሳሽ ንግግር በሁለታችሁም የተገለጸ ነገር አለ። ይሄ ድርጊቴ ምን ሊያስከትል ይችላልን በማይጠይቁ ሰዎች ይልቁንም ደግሞ በማህበራዊ መገናኛ ብዙሃን አንዱ ስለ ሌላው ትክክል ያልሆነ አዎንታዊ ያልሆኑ ጠባጫሪ አስተያየቶችና ሀሳቦች የሚንጸባረቁበትን ሁኔታ በአንድ በኩል እናያለን። የዜጎች የንግግር ነጻነት እንዲከበር እንፈልጋለን። በኢትዮጵያ ብቻም የተገደበም ባይሆን ግራም የሚያጋባ ሁኔታ የተፈጠረ ይመስላል። ከዚህ ቀደም የንግግር ነጻነት ላይ ተጽዕኖ ይደረጋል በሚባልበት አገር እንዲህ በጅምር የነጻነት መንገድ ፈታይ ማለት የመከፈቱ ዕድል አሳሳቢነትን የደቀነ ይመስላል። በንግግር ነጻነት ላይ ገደብ በምንም መልኩ ማንጠብቅ ሰዎች እንኳን የሚያስከትለው አደጋ እያሳሰበ ነውና ምን ይላሉ?
በመሰረቱ ንግግር ነጻነት መቼም እንደተባለው አስፈላጊነቱ ግልጽ እንዲሆን ገደብም ደግሞ ሊኖርለት የሚገባበት ሁኔታዎች አሉ። ይሄ ነጻ ንግግር ሁሉ ቦታ ወይም አስተሳሰብ አለ የተባለበትም እንኳን በሕግም እንኳን ባይሆን በባህልም በሌላም መንገድ የሚስተካከልበት ሁኔታ አለ። እሱን የመፈለግ እሱን የመሻት ጥረት በተመራማሪዎችም በጋዜጠኞችም በሌሎችም ነዋሪዎች በውይይት መልክ ሊደረስ የሚችልበት ሁኔታ ላይ እንደሚደረስ ነው የሚገባኝ። በእርግጥ መጠንቀቅ ያለብን ነጻነትን አንዴ ከያዝነው በኋላ እንደገና መመለስ እና ወደ በቀድሞ አካሄድ እንሄዳለን የሚለው ከዚህ በፊትም የተደረገ ነገር ስለሆነ እሱ እንዳይመለስ ሁላችንም መታገል ያለብን። ሁላችንም አንድ ሀገር ነው ያለችን፣ አንድ ህዝብ ነው ያለን፣ ለዘመናት ተሳስረን ያለን ህዝቦች ነን። እንደነዚህ አይነት የተወሰኑ ሰዎች እቺን ሀገር ሊያጠፉ የሚፈልጉ ቢኖሩም እነሱን ማቆም እና እነሱን ወደ ነበሩበት ወይም ደግሞ እነሱን ከጨዋታ ውጭ ማድረግ የሁላችንም ኃላፊነት እና ከሁላችንም የሚጠበቅ የዜግነት ኃላፊነት ነው ብዬ ነው የምገምተው። ሌላው እኔም ከዶክተር ዳኛቸው ጋር ሙሉ በሙሉ መመለስ የሚፈልገው ነገር ቢኖር ይሄ ችግር፣ ይሄ አደጋ፣ ይሄ ክስተት የበለጠ ኢትዮጵያዊነትን አጠናክሮ መሄድ መቻል አለበት ብዬ ነው የምገምተው። እነዚህ ሰዎች የተሰዉት ዝም ብሎ እንደ ተራ ጉዳይ መታለፍ ያለበት አይደለም። ይሄኛው ከዚህ ምን እንማራለን፣ ከዚህ እንዳይደገም የሚለው ተጠናክሮ መቀጠል ያለበት ነው። ምክንያቱም ዛሬ ኢትዮጵያ ዙሪያ ያየነው ነገር ቢኖር ይሄንን የደገፈ ይሄንን የተቀበለ ማንኛውም ኢትዮጵያዊ ያለመኖሩ ነው። ይሄ ራሱ አንድ ትልቅ ምልክት ሊሆን ይገባል ጽንፈኞች።
መልካም ዶክተር ዳኛቸው፣ ቀደም ባለው ጥያቄ ላይ ይሄን የማህበራዊ መገናኛ እየፈጠረ ያለውን ተጽዕኖ ቅድም ግጭት አነሳሽ ንግግርን አንስተዋል።
ልጅ አሉላ፣ እናንተ አካባቢ እኮ ዋናዎቹ አሉ። እዛ ምን ገርም የሚገርም አይነት እኮ ዲስኮርስ የሚያቀርቡ ጎበዞች አሉ አካባቢ። የጥራቻ በጣም የሚያሳዝን መረጃ ሰው ኤቪደንስ ላይ እንኳን ተሞርኩዞ አያወራም። ዝም ብሎ እንደው ከኋላቸው እሱ እየመዘዘ እና የሚያደርጉ አሉ። አንዳንድ የኮቴጅ ኢንዱስትሪ አይነት ነው። እኛ እየተበጠበጥ ነው። እዚህ ያለው አክቲቪስቶቹ ሪስፖንስብል መሆን አልቻሉም። በቃ መሆን አልቻሉም። ጋዜጠኝነት ትልቅ 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 አርትና ሳይንስ ነው። አሁን በአክቲቪዝም እና በጋዜጠኝነት መካከል ልዩነት የጠፋበት ሁኔታ ነው። በጣም የሚያስቸግር ጊዜ ነው ይሄ። ልንቆጣጠረው የማንችለው የመጫወቻ ነው የሆነው እኮ እየፈነዳ አፍንጫችን ላይ እያበላሸን ያለው ይሄ ኢንተርኔት እና ሪስፖንስብል አይደለንም። ልክ መኪና ባህላችን ሳያዘጋጀን አስገብተን እየተላለቅን ነው። ብራዚልን አልፈናል። አሁን ሳሲሱ ላይ አልተነገርም እንጂ እና ይሄ ነው። ተመልሰን ወደ ድሮይንግ ቦርድ መሄድ አለብን። እኔ ከአቶ ክብሩ ጋር ዛሬ ስላቀረብከኝ ደስ ብሎኛል። በጣም ሬዝነብል የሆነ ሰው ያሉ
መልካም አቶ ክቡር፣ በተለያየ ጊዜ እንደሚታዩ ቀደም ብሎ በተነሱትም ሁኔታዎች ውስጥ የግልም የቡድንም ፍላጎቶች አንዳንድ ጊዜ ከግባቸውም ጋር በማይገናኝ መልኩ የሚደረጉ ድርጊቶች ምን ያስከትላሉን ሳንጠይቅ የሚመስል ድርጊቶች ይፈጸማሉ። አንዳንድ ጊዜ ኃላፊነት የጎደለው ድርጊት ከምክንያት ጋር አለመያያዙን እናስተውላለን። እንዴት ነው ሰዎች ለዚህ ምላሽ መስጠት ያለባቸው? በማኅበራዊ መገናኛ ብዙሃንም የሚደረጉትን በምን መልኩ ማስቆም ይቻላል? በመንግስት ወይንም በስርዓት ከሚወሰደው ውጪ ዜጎች ምን ሊያደርጉ ይችላሉ? በተጨባጭ የሐሰት መረጃ የሚያሰራጩትን እንዴት ነው ማሸነፍ የሚቻለው? አንዳንዶች አለመስማት፣ ጊዜ አለመስጠት፣ ነሱን አለመከተል አንዱ መንገድ መሆኑን ይናገራሉ። ሰዎች ምን እንዲጠይቁ ይመክራሉ? ትዝብቶንም ጭምር
ከነሰት ሜዳውን ለተወሰኑ ቁጥራቸው በጣም ውሱን ለሆነ ጥንፈኞች መተው የለብንም። እንደ ህዝብ ነው የምለው። አብዛኞቻችን እንደዚህ አሁን እንደተደረጉት አይነት ግድያም ሆነ ጥፋት የምንቀበል ያልሆን ሜዳውን ሶሻል ሚዲያውንም ሆነ የቀድሞ ሚዲያዎችንም ለእንደነዚህ አይነት ሰዎች መተው የለብንም። ምን ማድረግ አለብን የሚባለው አንድ ስበርሳችንም ነገሮችን መልሰን በመማማር በማስተማር ረጅም ጊዜም የሆነ ሊመስል ይችላል። ነገር ግን አዲሱ ቴክኖሎጂ የሚያመጣው ችግር በእኔ አስተያየት ድምፅ የለንም ባዮቹ ድምፅ የሰጠ ስለሆነ ያ ድምፅ ደግሞ እነሱ ብቻ መጠቀሚያ ካደረጉት ከፍተኛ ችግር ሊያመጣ ይችላል። ስለዚህ ሰው ህዝቡ ዝም ብሎ ለነሱ መተው የሌለበትን እየተወ ነው አሁን ጉዳት ውስጥ እየገባ ነው ያለ ነው የሚል እምነት አለኝ እኔ በራሴ። ሁለተኛ ይሄ ቴክኖሎጂውን ከአሁን በኋላ ወደኋላ መመለስ የሚቻል አይመስለኝም። በእርግጥ የተወሰኑ ደንብ ህግጋት ልናደርግ እንችላለን፣ ግን እነዛም ብዙም ይሰራሉ ተብሎም አይጠበቅም። ስለዚህ ዘመኑ ሊያመጣ የሚችለው አካሄድ ወይም ደግሞ አስተሳሰብ እንደገና ቁጭ ብለን ተነጋግረን ማምጣት መቻል አለብን። እኔ በአካባቢያችን እንጀምር ባይኔ። አካባቢያችንን ዛሬ አንድ ሰፈር እንኳን ሆነን እርስ በርሳችን አንነጋገርም። ያንን መመለስ መቻል አለብን። አንድ አካባቢ ሆነን አንዱ የአንዱን ችግር ለመርዳት እና ለመስማት እንኳን ጊዜ ያጣንበት ነው። ስለዚህ ወደኋላ ይሄ እንግዲህ ዘመኑ ወደፊት ሲሄድ በዚህ በኩል ወደኋላ የሄድንበትን መመለስ እና እንደገና ህብረተሰቡን የማሰባሰብ ህብረተሰቡን ከህብረተሰቡ ጋር መገናኘት የሚያስችሉ ዘዴዎችንና ሁኔታዎችን መፍጠር መቻል አለብን። በሶሻል ሚዲያም በተመሳሳይ መልኩ ነው መካሄድ መቻል ያለብን ብዬ ነው የምገምተው።
መልካም ዶክተር ዳኛቸው፣ የመጨረሻው እድል የእርስዎ ነው። የዜጎችን ድርሻ በተመለከተ ዜጎች እንዲህ ከከፋ አዝማሚያ ይበልጥም ወደ ተባባሰ እንዳይገባ ምን ማድረግ አለባቸው? አሁን ካለንበት ቦታ ቆመን ይህ አሁን የተፈጠረው ሁኔታ ዜጎችን ወደ አንድነት ሊያመጣ ይችል ይሆን ወይ? የከፋም አጋጣሚ ቢሆን
ይሄ የከፋ አጋጣሚ ቢሆንም የኢትዮጵያን ህዝብ ወደ አንድነት እንደሚያመጣ እኔ ጥርጥር የለኝም። ይህን ቴክኖሎጂ ልንቆጣጠረው አንችልም። በዛ እኔ ከአቶ ክፍሉ ጋር ነኝ። ከነጻነት ይላሉ አንድ ጀስቲስ የአሜሪካን እናንተ ያላችሁበት የዛሬ 40-50 ዓመት የሚመጣን ችግር ንግግርን ማቀብ ሳይሆን ሞር ንግግር መፍቀድ ነው ብለዋል። የበሰለ ንግግር፣ ምክንያታዊነት ያለ ንግግር ስፒች አፍኖ ይገለዋል ነው የሚሉት፣ ማቀብ አይደለም። በዛ እኔ ከአቶ ክፍሉ ጋር ነኝ። በሌላ በኩል ዜጎች ደግሞ እንዴት ነው እንደ ዜጋ ራሳቸውን ይሄ ነገር እንዴት ነው ብለው መሳለባቸው። ዝም ብሎ በሚዲያ ላይ ወይም ደግሞ በኢንተርኔት የተለቀቀ ነገር ሳያመሳክሩ መቀበል እንደሌለባቸው ይሄን ልመክር አልችልም። ምክንያቱም ኢትዮጵያ ሕዝብ የበሰለ ሕዝብ ነው፣ ይሄ ይገባዋል ብዬ ስለምን ነው። አክቲቪዝሙ ግን እንደው ዝም ብሎ ይሄ ጀብደኝነት ዝም ብሎ ጋንጎ በቃ ማስረጃ የሌለው ወሬ ማሰራጨት፣ እንደዚህ ተደረገ፣ እንደዛ ተደረገ፣ ይሄ እንደዚህ ሆነ፣ ይሄ ጽንፈኝነት በሚዲያ ላይ ነው በዚህ በእንትን ላይ ገነ ነው። እና ይሄ የእናንተ አሉላ እናንተ ፕሮፌሽናል የተካናችሁበት ዲስፕሊን ቀላል ነገር አይደለም። ዝም ብሎ እኔም ብለ አባይም በታንኳን የሆኑ ዝም ብሎ ዘለው የገቡበትና እንዲሁ ሲያምሱ ሳገቡን ይውላሉ። ኮንስኮንሱ ይሄ ነው። የተወሰኑ ወራት የተካሄደው በጣም 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 የሚገርም አይነት ካምፔን የተካሄደው ይሄ ጋንጎ ለሆኑ መሳሪያ ለያዙ ሰዎች አበረታቷል የሚመታል። ይሄ የራሴ
መልካም የጊዜውን እየተከታተልን እንነጋገራለን። ዶክተር ዳኛቸው አሰፋ፣ አቶ ክቡር ገና እንግዶቼ ለጊዜያቸው አመሰግናለሁ። እግዜር ይስጥልኝ።
አቶ አሉላ በጣም በጣም አመሰግናለሁ።
አመሰግናለሁ አሉላ፣ እንዲሁም እንግዶቹን ዶክተር ዳኛቸው አሰፋንና አቶ ክቡር ገና። እናልፈው ስፖርት። ግርማቸው ከበደ።
ሰላም፣ እንዴት አመሻችሁ የስፖርት ወዳጆች። 28ኛው ሳምንት የኢትዮጵያ ፕሪሚየር ሊግ፣ ባለፈው አርብ የተጀመረው የአፍሪካ ዋንጫ፣ የኮፓ አሜሪካ ውድድርና የሴቶች ዓለም ዋንጫ የዛሬው የስፖርት ዝግጅት ትኩረት ናቸው። ግርማቸው ከበደ ነኝ፣ አብራችሁን ቆዩ። በኢትዮጵያ ፕሪሚየር ሊግ 28ኛ ሳምንት ጨዋታዎች ስሁል ሽረ ወሳኝ ድል አስመዝግቧል። ሽረ እንደ ስላሴ ላይ በተደረገው ጨዋታ ደደቢትን 5-0 አሸንፏል። በዚህ ጨዋታ ሳሊክ ፎፋና 4 ጎሎችን ለብቻው አስቆጥሯል። ስሁል ሽረ ለአለመውረድ በሚያደርገው ትግል ወሳኝ 3 ነጥቦችን አግኝቷል። ሌላኛው ወረጅ ከተማ ውስጥ የሚገኘው መከላከያ ወደ ሐዋሳ ተጉዞ በሐዋሳ ከተማ 5-1 ተሸንፏል። ሊጉ ከመቋረጡ በፊት ሲዳማ ቡናን 4-1 አሸንፎ የነበረው መከላከያ ወጥ ብቃት ማሳየት ተስኖታል። በሌሎች ጨዋታዎች ወደ ጅማ ያመራው ኢትዮጵያ ቡና ጅማ አባጅፋርን 2-1 አሸንፏል። ባህር ዳር ከተማ ከወላይታ ድቻ 1-1 አቻ ተለያይቷል። የዋንጫ ፉክክር ውስጥ የሚገኙት ፋሲል ከነማ፣ መቀሌ 70 እንደርታ እና ሲዳማ ቡና በቅደም ተከተል ከአዳማ ከተማ፣ ከደቡብ ፖሊስ እና ከድሬዳዋ ከተማ እንዲሁም ቅዱስ ጊዮርጊስ ከወልዋሎ ዓዲግራት ዩኒቨርሲቲ ያደርጓቸው የነበሩት የ28ኛ ሳምንት የኢትዮጵያ ፕሪሚየር ሊግ ጨዋታዎች የአማራ ብሔራዊ ክልላዊ መንግስት ርዕሰ መስተዳደር ዶክተር አምባቸው መኮንን እና የአደረጃጀት ዘርፍ አማካሪያቸው አቶ ዘዟሴ እንዲሁም የጦር ኃይሎች ጠቅላይ ኤታማዦር ሹም ጄኔራል ሰዓረ መኮንን መገደላቸውን ተከትሎ በሌላ ጊዜ ተላልፈዋል። ፕሪሚየር ሊጉን ፋሲል ከነማ በ52 ነጥብ ሲመራ፣ መቀሌ 70 እንደርታ በ50 ነጥብ ሁለተኛ ሆኖ ይከተላል። ሲዳማ ቡና ደግሞ በ49 ነጥብ ሶስተኛ ደረጃ ላይ ይገኛል። ደደቢት ቀድሞ መውረዱን ያረጋገጠ ሲሆን መከላከያና አንድ ተስተካካይ ጨዋታ ያለው ደቡብ ፖሊስ ወራጅ ቀጠና ውስጥ ይገኛሉ። ባለፈው አርብ በመጀመሪያው የአፍሪካ ዋንጫ ከትላንት ድረስ በተደረጉ ጨዋታዎች ዋንጫ የሚጠበቁት ቡድኖች አሸንፈዋል። በመክፈቻው ጨዋታ አስተናጋጇ ግብጽ ዚምባብዌን 1-0 አሸንፋለች። ቅዳሜ ምሽት በተደረጉ ጨዋታዎች የምስራቅ አፍሪካ ዩጋንዳ ሳይጠበቅ ኮንጎ ዲሞክራቲክ ሪፐብሊክን 2-0 ረታለች። ድሉ ለዩጋንዳ በአፍሪካ ዋንጫ ከ40 ዓመታት በኋላ የተገኘ ነው። በወጣት ተጫዋቾች የተዋቀረው የናይጄሪያ ብሔራዊ ቡድን ደግሞ ቡሩንዲን 1-0 በማሸነፍ ግስጋሴውን ጀምሯል። ማዳጋስካርና ጊኒ 2-2 ተለያይተዋል። ትላንት በተደረጉ ጨዋታዎች በአያክስ አምስተርዳም አማካይ ሀኪም ዚየሽ እና የአፍሪካ ዋንጫን በአሰልጣኝነት 2 ጊዜ ባሸነፉት ሃርድ ሬነር የምትመራው ሞሮኮ በመጨረሻ ደቂቃ ጎል ናሚቢያን 1-0 ረታለች። በእንግሊዝ ፕሪሚየር ሊግ ከነ ኤምሪ ኦባሜያንግ እና መሐመድ ሳላ ጋር በከፍተኛ ጎል አስቆጣሪነት የጨረሰውን ኮከቧን ሳዲዮ ማኔን ያላሰለፈችው ሴኔጋል በምድቡ የመጀመሪያ ጨዋታ የምስራቅ አፍሪካን ታንዛኒያን 2-0 አሸንፋለች። ሌላኛው የምስራቅ አፍሪካ ቡድን ኬንያ ደግሞ በነ ሪያድ ማህሬዝ አልጄሪያ 2-0 ተሸንፋለች። በዚህም 24 ቡድኖች ለመጀመሪያ ጊዜ በሚፎካከሩበት የዘንድሮ የአፍሪካ ዋንጫ ከምስራቅ አፍሪካ ከተሳተፉት 4 ሀገራት ከዩጋንዳ በስተቀር ሁሉም የመጀመሪያ ጨዋታቸውን ተሸንፈዋል። በብራዚል አስተናጋጅነት እየተካሄደ ባለው ኮፓ አሜሪካ አርጀንቲና ወደ ሩብ ፍጻሜ መግባቷን አረጋግጣለች። በምድብ ሁለት የምትገኘው የሊዮኔል ሜሲ አርጀንቲና በመጀመሪያ ጨዋታዋ በኮሎምቢያ 2-0 ተሸንፋ፣ ሁለተኛ ጨዋታዋን ደግሞ ከፓራጓይ ጋር 1-1 አቻ በመለያየቷ ወደ ሩብ ፍጻሜ መግባት እድሏ ጠባብ ሆኖ ነበር። ሆኖም በምድቡ ሶስተኛ ጨዋታ ተጋባዣን ኳታርን 2-0 በመርታት ወደ ሩብ ፍጻሜ መቀላቀሏን አረጋግጣለች። በአርጀንቲና ምድብ የምትገኘው ኮሎምቢያ 3ቱንም ጨዋታዎች በማሸነፍ የምድቡ መሪ በመሆን ወደ ቀጣዩ ዙር አልፋለች። በምድብ አንድ በገዛ ደጋፊዎቿ ተቃውሞ ሲሰማባት የነበረችው ብራዚል በምድቡ የመጨረሻ ጨዋታ ፔሩ ላይ 5 ጎሎችን በማዝነብ የምድቡ መሪ ሆና ሩብ ፍጻሜውን ተቀላቅላለች። ቦሊቪያን ያሸነፈችው ቬኔዙዌላ ሁለተኛ፣ እንዲሁም ፔሩ ምርጥ ሶስተኛ ሆነው ወደ ሩብ ፍጻሜ ገብተዋል። በምድብ ሶስት ከአሁኑ ወደ ሩብ ፍጻሜ መግባታቸውን ያረጋገጡት ቺሊና ኡራጓይ የምድቡ የበላይ ለመሆን እንዲሁም ኢኳዶር እና ተጋባዣ ጃፓን ደግሞ ጥሩ ሶስተኛ ሆኖ ወደ ቀጣዩ ዙር ለማለፍ ዛሬ ሌሊት የሚፋለሙ ይሆናል። በፈረንሳይ እየተካሄደ ባለ የሴቶች ዓለም ዋንጫ አፍሪካውያን ቡድኖች ሩብ ፍጻሜ መግባት አልቻሉም። የሴቶች ዓለም ዋንጫ የጥሎ ማለፍ ዙር ላይ የደረሰ ሲሆን ናይጄሪያ እና ካሜሩን ወደ ሁለተኛው ዙር በማለፍ ታሪክ ሰርተው ነበር። ከዚህ በፊት በሴቶች ዓለም ዋንጫ 2 የአፍሪካ ቡድኖች ከምድባቸው አልፈው አያውቁም። ሆኖም በጥሎ ማለፉ ዙር ድል አልቀናቸውም። ካሜሩን በእንግሊዝ 3-0 ተሸንፋለች። የጨዋታውን ውጤት የወሰኑት 2 የቪዲዮ ረዳት ዳኝነት ውሳኔዎች ናቸው። እንግሊዝ የተሳረባት ጎል በቪዲዮ ረዳት ዳኝነት የጸደቀላት ሲሆን ካሜሩን ያስቆጠረችው ጎል ደግሞ ከጨዋታ ውጪ ተብሎ ተሽሯል። ውሳኔዎቹ ትክክለኛ ቢሆኑም ካሜሩን እድለኛ እንዳልነበረች የሚያሳዩ ናቸው። ከምድቧ ጥሩ ሶስተኛ ሆና ያለፈችው ናይጄሪያም በጥሎ ማለፍ ዙሩ አልተሳካላትም። በጀርመን ተሸንፋ ከውድድር ወጥታለች። እስከ ትላንት ድረስ በተካሄዱ ጨዋታዎች ድንቅ ፉክክር የታየበት የኖርዌይ እና አውስትራሊያ ጨዋታ በ120 ደቂቃዎች ውስጥ 1-1 በመጠናቀቁ በመለያ ምት ኖርዌይ አሸንፋለች። አስተናጋጇ ፈረንሳይና ብራዚል ያደረጉት ጨዋታም በመደበኛው ጊዜ 1-1 በመጠናቀቁ በጭማሪው 30 ደቂቃ ፈረንሳይ ተጨማሪ ጎል አስቆጥራ የአገሩ ፍጻሜ መግባቷን አረጋግጣለች። የዛሬ የስፖርት ዜናዎቻችን እነዚህ ናቸው። ግርማቸው ከበደ ነኝ። መልካም ምሽት።
አመሰግናለሁ ግርማቸው ከበደን ለስፖርት ዘገባው። ወደ ተከታዩ ቅንብራችን እናልፋለን። አፍሪካ ነክ ርዕሶች።
የቆሰሉ ፈረንሳይኛ ተናጋሪ ወታደሮችና ቤተሰቦቻቸው ለካሜሮን መንግስት ባሰሙት ማሳሰቢያ ከእንግሊዝኛ ተናጋሪ ክልሎች ጋር የሚካሄደው ጦርነት በሰላማዊ መንገድ እንዲፈታ ጠይቀዋል። ወደ ያውንዴና ዱአሎ ሆስፒታሎች በአውሮፕላን የተወሰዱት ወታደሮች አማጽያኑ ዘመናዊ መሳሪያ ስላላቸውና አካባቢውን በሚገባ ስለሚያውቁት አጋር ወታደሮች እያለቁ ናቸው ይላሉ። የአሜሪካ ድምፅ ዘጋቢ ሞኪ ኤድዊን ኪንዴካ የቆሰሉት ወታደሮችና ዘመዶቻቸው የሞቱባቸው ሰዎችን ሆስፒታሉ ድረስ ሄዶ ካነጋገራቸው በኋላ ከያውንዴ ካሜሩን የላከውን ዘገባ አዳነች ፍሳዬ ለአፍሪካ ነክ ርዕሶች እንዲህ ታቀርበዋለች።
የ27 ዓመት ዕድሜ ወጣት ፖሊስ ኤሪክ ኤቱሙ የተገደለባቸው የ62 ዓመት ዕድሜ ኤሊዛቤት ኤቱሙ ናቸው እንዲህ ምርር ብለው የሚያለቅሱት። ፖሊሱ ባለፈው ሳምንት ሰኞ በእንግሊዝኛ ተናጋሪ አማጽያን የተገደለው ማንፌ በተባለችው ደቡብ ምዕራብ ከተማ ላይ ነው። በርካታ ቤተሰቦቻቸውና ሌሎች ሰዎች ያውንዴ በሚገኘው መኖሪያ ቤታቸው ሲያስተዛዝኗቸው ሰንብተዋል። የ50 ዓመት ዕድሜው የኤሪክ አጎት ብሩኖ አዜጎ ወታደር ሲሆኑ ቤተሰቡን ወክለው ተናግረዋል። ማንፌ ከተባለችው ውጊያ ከሚካሄድባት ከተማ ነው የተመለሱት። ደም ካፋሰሰው ጦርነት በእግዚአብሔር እርዳታ ከሞት እንደተረፉ ተናግረዋል። ለሶስት ወራት ያህል ከተገንጣዮች ጋር ይዋጉ በነበረበት ወቅት አብረዋቸው ከነበሩት ዘጠኝ ወታደሮች አራት ተገድለዋል ይላሉ። ፍላጎታቸውና ጸሎታቸው ውጊያው እንዲቆምና መንግስት አሁኑኑ ድርድር እንዲጀምር ነው ብለዋል። መሳሪያ ያነሱት እንግሊዝኛ ተናጋሪ ወንድሞቼ ለጥያቄያቸው መፍትሄ ካልተገኘ በስተቀር መሳሪያችንን አናወርድም በማለታቸው ከእነሱ ጋር ተደራድሮ ሕይወት መጥፋቱ እንዲቆምና ወደ ቤታቸው እንዲመለሱ ጥረት እንዲደረግ ሲሉ ጠይቀዋል። ጦርነቱ በርካታ ፈረንሳይኛ ተናጋሪ ካሜሩናውያንን በግድያ በሚደርሰው የመቁሰልና የአካል ጉዳት ወይም በኢኮኖሚ ድቀት እየጎዳ ነው ይላሉ ብሩኖ አዜጊ። በአሁኑ ወቅት በአንድ ወር ውስጥ 32 የቆሰሉ ወታደሮች በያውንዴ ወታደራዊና የፖሊስ ሆስፒታል ውስጥ እየታከሙ ናቸው። ዱአሎ ሆስፒታል ውስጥ ደግሞ 14 ቁስለኞች እንዳሉ ወታደራዊ ኃይል ጠቁመዋል። የ34 ዓመት ዕድሜው ማርሻል ሞንቴ በእንግሊዝኛ ተናጋሪ ደቡብ ምዕራብ ክልል ባሉት አማጽያን ላይ የሚካሄደው ውጊያ አካል ነበር። ጦርነቱ ከተጀመረበት ጊዜ አንስቶ ለመጀመሪያ ጊዜ ተገንጣዮቹ አማጽያን ኢዩሞጆክ በተባለ ቦታ ላይ ጥቃት በተከፈተባቸው ወቅት ዘመናዊ መሳሪያ ሲጠቀሙ ማየቱን ሞንቴ ገልጿል። ከመኪናዎቻቸው አንዱ ተገንጣዮች በቀበሩት ፈንጂ እንደተመታ ገልጿል። የጦርነት ጓዶቻቸው እሱንና ሌሎችን ቁስለኞች በአቅራቢያው ወደሚገኘው ሆስፒታል ሊወስዷቸው ሲሞክሩ ታዲያ በርካታ ሌሎች የተቀበሩ ፈንጂዎች እንዳሉ በማስተዋላቸው ለመቀጠል አልቻሉም። በአስር ኪሎ ሜትር ርቀት ወዳለው ሆስፒታል ለማድረስ ባለመቻሉ ተዳክመው የነበሩት ቁስለኛ ወታደሮች ደማቸው ፈሶ ለህልፈት እንደተዳረጉ ሞንቴ ጠቁመዋል። ሞንቴ አያይዞም ምንጊዜም ቢሆን ለካሜሩን ለመከላከል ዝግጁ ብሆንም በመደራደር ስምምነት ላይ መድረስ በተለይም አማጽያኑ ተጨማሪ መሳሪያዎችን ከውጭ በሚያስገቡበት በአሁኑ ወቅት ብዙ ሕይወትን ከሞት ለማትረፍ እንደሚቻል አስገንዝቧል። የካሜሩን የፖሊስ ኃላፊ ማርቲን እምባርጋ እንጉኤል የቆሰሉትን ፖሊሶችና በጦርነቱ ዘመዶቻቸው የሞቱባቸው ቤተሰቦችን ጠይቀዋል። ከሞት የተረፉትንና ሰለባ የሆኑትን ሁሉ እንክብካቤ ይደረግላቸዋል። የካሜሩን ዜጎች ለነሱ ሲከላከሉ ለሞቱት ሁሉ ኩራት ሊሰማቸው ይገባል ብለዋል እንጉኤል። ሐዘኑ እጅግ ከባድ ቢሆንም የሚወዷትን ሀገር ለማገልገልና ሕይወታቸውን እስከ መስጠት ድረስ ከወረራ ሊከላከሉላት ዝግጁ የሆኑ ጀግኖች በመኖራቸው ካሜሩናውያን ኩራት ሊሰማቸው ይገባል ነው ያሉት እንግል። አያይዘውም የፖሊስ ክፍል ኃላፊው ካሜሩናውያን ምንጊዜም ቢሆን ለሀገራቸው የግዛት ሉዓላዊነት ሕይወታቸውን የሰጡ አድርገው ሲያስታውሷቸው እንደሚኖሩ ቤተሰቦቻቸውንም እንደሚረዱ ተቆመዋል። መንግስት አማጽያኑን ለመደምሰስ ሲል ለወታደራዊ ኃይል የሚያስፈልገውን አቅርቦት ሁሉ እንደሚያከናውን እንግል ጨምረው ገልጸዋል። ክርስቲያን እንዶልጎ የተባሉ የጸጥታ ጉዳይ ተንታኝ በማዕከላዊ አፍሪካ ሀገሮች ላለፉት 12 ዓመታት ያህል ጦርነቶች መቀጠላቸው ራሱ አማጽያን ቡድኖች የመሳሪያ አቅርቦት የሚያገኙበት ህገወጥ የሆነ የመሳሪያ ንግድና ዝውውር መኖሩን ያመለክታል ብለዋል። ካሜሩንና ጎረቤቶቿ ሀገሮች በተለይም ናይጄሪያ፣ ቻድና የማዕከላዊ አፍሪካ ሪፑብሊክ ቋሚ መዋቅር መመስረት ይኖርባቸዋል ነው ያሉት። ቦኮ ሐራም የሚፈጥረው ቀውስና በማዕከላዊ አፍሪካ ሪፑብሊክ የሚፈጸመው ፍጅት ጥብቅ ቁጥጥር በማይደረግባቸው ድንበሮች በኩል ከፍተኛ ብዛት ያላቸው የህገወጥ መሳሪያ ዝውውር መኖሩን ያሳያል ብለዋል ተንታኙ። ካሜሩን ውስጥ እንግሊዘኛ ተናጋሪ በሆኑት ክልሎች ያሉት አቅርቦት ሳያገኙ እንዳልቀረ እንደንጎ አስገንዝበዋል። በካሜሩን ሰሜን ምዕራብና ደቡብ ምዕራብ ክልሎች ቀውስ የተባባሰው እንደ አውሮፓ አቆጣጠር በ2017 ዓ.ም ተመረጥ ከሀገሪቱ መገንጠል የሚፈልጉ ቡድኖች ለተምሳሌት ያህል አምባዞኒያ የተባለ የእንግሊዘኛ ተናጋሪ ነጻ ሀገር ያሉትን ግዛት ካወጁ በኋላ ነው። በተባበሩት መንግስታት ድርጅት ውጊያ ከተጀመረበት ጊዜ አንስቶ ቢያንስ 1800 የሚሆኑ ሰዎች ተገድለዋል። 530,000 የሚሆኑት ደግሞ ከመኖሪያቸው ተፈናቅለዋል። 1.3 ሚሊዮን የሚሆኑ ሰዎች ረድኤት ያስፈልጋቸዋል። ካሜሩን ውስጥ በእንግሊዝኛ ተናጋሪ ክልሎች ስለሚካሄደው ግጭት የተቀናበረው ዝግጅት እዚህ ላይ አበቃ። ሳምንት በሌሎች ርዕሶች እንገናኝ። በደህና ቆዩን።
አፍሪካ ነክ ርዕሶች ዘገባው የማጠቃለያ ዜና አዲሱ ያሰማናል።
በቅዳሜው መፈንቅለ መንግስት ቆስለው እዚያው ባህር ዳር ከዚያም አዲስ አበባ በሕክምና ሲረዱ የቆዩት አቃቤ ሕጉ አቶ ምግባሩ ከበደ ሕይወታቸው አልፏል። አስከሬናቸውም ወደ ባህር ዳር ተወስዷል። የመፈንቅለ መንግስቱ መሪ ናቸው የተባሉት ተጠርጣሪ ሜጀር ጀነራል አሳምነው ጽጌም መገደላቸው ታውቋል። በዚያ ዕለት ቅዳሜ ማምሻውን አዲስ አበባ ውስጥ የኢትዮጵያው ጠቅላይ ኤታማዦር ሹም ጀነራል ሰዓረ መኮንን ከቀድሞ የጦር አዛዥ ሜጀር ጀነራል ገዛይ አበራ ጋር በመኖሪያ ቤታቸው እንዳሉ በጠባቂያቸው መገደላቸው ይታወሳል። የኢትዮጵያ ባለሥልጣናት እንደሚሉት የሁለቱ ግድያ የተያያዘ ነው። የጥቃቱ ዋና ምክንያት ግልጽ አይደለም የሚሉት ተንታኞች የአማራ ብሔርተኛ የነበሩት ሜጀር ጀነራል አሳምነው ሚሊሻ በማቋቋማቸው ከስራቸው ሊባረሩ እንደሚችሉ ስጋት ነበራቸው። ጀነራል ሳረንና ሜጀር ጀነራል ገዛይ አበራን ገድሏል የተባለው ጠባቂ ቆስሎ በሕክምና ላይ ይገኛል። አዲስ አበባ ያለው የአሜሪካ ኤምባሲ ባለፈው ቅዳሜ ባህር ዳር ውስጥ የተፈጸመው ጥቃት አሳዛኝ፣ አስደንጋጭም መሆኑን በመግለጫው አመልክቷል። በዩናይትድ ስቴትስ የአፍሪካ ጉዳዮች ረዳት ውጭ ጉዳይ ሚኒስትር ቲቦር ናሽ ባለፉት ማስተላለፉት መልእክት የቅዳሜው ጥቃት ምናልባት በዶክተር አብይ ወደ ስልጣን መምጣት ያልተደሰቱና እየወሰዱ ያሉት ፈጣን ለውጥም ያልተመቻቸው ያቀነባበሩት ሴራ ነው ይላሉ። በተባለው መፈንቅለ መንግስት መነሻ ሕይወታቸውን ላጡ ባለሥልጣናት ክብር የኢትዮጵያ ባንዲራ በግማሽ ሰንደቅ እየተውለበለበ ሲሆን ዛሬ ሰኞ ብሔራዊ የሐዘን ቀን ታውጇል። በመፈንቅለ መንግስቱ ሕይወታቸውን ያጡ ባለሥልጣናት አስከረን ሽኝትና የቀብር ሥነ ሥርዓትም የሚያዘጋጅ ኮሚቴ ተቋቁሟል። የቀብር ሥነ ሥርዓቱ ረቡዕ ይፈጸማል።
በምሽቱ አየር ስርጭት ፕሮዲውሰር ብርሃን ኃይሉ፣ በቴክኒሻኑ ኔልሰን ሎፔስ፣ በማኅበራዊ መገናኛና በዌብ ፕሮዲውሰራችን አበባየሁ ገበያው እንዲሁም በመላ ባልደረቦቻችንና በዋና አዘጋጇ ትዝታ በላቸው ስም የምንሰናበታችሁ ስናስተናግዳችሁ የቆየ ነው ሰሎሞን አባትና
አዲሱ አበበንን። አብራችሁ ስለቆያችሁ ስላመሻችሁ እናመሰግናለን።
ቀጥሎ የትግርኛ ዝግጅት ይቀርባል። በእኛ በኩል ዝግጅታችን ተጠናቋል። ሰላም፣ በደህና ደሩ።
ሬድዮ ድምፂ ኣሜሪካ እዩ ብ1922